Bambino B-O-A. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ። ሰላም እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዕለተ ማክሰኞ ጥር 10 2014 ዓመተ ምህረት ምሽት ዝግጅታችን ከአሜሪካ ድምጽ ራዲዮ ዋሽንግተን ዲሲ ጀምሯል። ዛሬም ወጣቶችን የሚያዝናኑ የሚያስተምሩ ያልናቸው መሰናዶች አዘጋጅተናል። ከነዚህ መካከል
አንድ ሀገር ውስጥ በዛ ዘመን ጥራት ያጠፉ ሰዎች አፍንጫቸውን ይቆረጡ ነበርና የእነሱን አፍንጫ ከዛው ከሰውነታቸው አካል ውስጡ አፍንጫ ይሰራላቸው ነበር።
አሁን ደግሞ የሰማችኋቸው በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር አታክልቲ ባራኪን ነው። በኢትዮጵያ የፕላስቲክ ቀዶ ጥገና ሕክምና ያለበትን ደረጃ የሚያስቃኝ ዘገባ ይኖረናል። አብራችሁን ካመሻችሁ ሌሎች ጥንቅሮችም ይኖሩናል። ጣዕም ያላቸው ሙዚቃዎችም እንጋብዛለን። ፕሮግራሙን በመምራት አብሬያችሁ የማመሻው ስምንሽ የቆየነኝ፣ በማቀናበር ደግሞ ኤልያስ አስማረ አብሮኛለ። አሁን በቅድሚያ ከሀገር ውስጥና ከውጭ ያሰባሰብናቸውን ዜናዎች ኤደን ገረመው ታሰማናለች።
አመሰግናለሁ ስመኝሽ። አድማጮች በድጋሚ እንደምናምሽታችኋል። በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ዘንድ ከዛሬ ጀምሮ ለሶስት ቀናት የሚከበረው የጥምቀት በዓል ዛሬ በተለያዩ የሀገሪቱ ክፍሎች እየተከበረ መሆኑ ተገለጸ። በተለይም በሺዎች የሚቆጠሩ የዲያስፖራ ማህበረሰብ አባሎች የተገኙበት ታሪካዊቷ ጎንደር ከተማና አዲስ አበባን ጨምሮ በተለያዩ የኢትዮጵያ ከተሞች የዛሬው የከተራ በዓል መከበር መጀመሩ ተገልጿል። በዓሉን ለምታከብሩ የክርስትና እምነት ተከታዮች በሙሉ እንኳን አደረሳችሁ። የሱዳን የጸጥታ ኃይሎች ትላንት ሰኞ 7 ተቃዋሚዎችን መግደላቸውን የሱዳን ሐኪሞች ማህበር አስታወቀ። የሱዳን ደህንነት ሹሙ ለቀውሱ ተጠያቂ የሆኑትን ሰዎች ለፍርድ እንደሚያቀርብ አስታውቋል። ትላንት ሰኞ የተገደሉት ሰዎች መፈንቅለ መንግስቱን በመቃወም በተደረጉት ሰልፎች እስከዛሬ የተገደሉትን ሰዎች ቁጥር 71 እንደሚያደርሰው ተነግሯል። የወታደራዊ መሪ ጄኔራል አልቡርሃን ትላንት ሰኞ ከጸጥታ ኃላፊዎች ጋር አስቸኳይ ስብሰባ ያደረጉ ሲሆን ሊመጣ የሚችለውን የሽብርተኝነት አደጋ ለመቋቋም የጸረ ሽብር ኃይል ለማቋቋም ከስምምነት መደረሱን የሱዳን ልዕልና ምክር ቤት አስታውቋል። መንግስት ባወጣው መግለጫ ሰላማዊ ተቃውሞን ወደ አመጽ በመቀየር ቀውስ ፈጥሯል ያላቸውን ወገኖች ተጠያቂ ለማድረግ መታቀዱም ተመልክቷል። ባለስልጣናቱ በቀውሱ በርካታ የጸጥታ አስከባሪዎች መቅሰላቸውን ገልጸዋል። ባለፈው ሐሙስም አንድ የፖሊስ ጄኔራል ከተቃዋሚዎች በተሰነዘረ ጥቃት በስለት ወቅቶ መገደሉን የሱዳን ባለስልጣናት አስታውቀዋል። የትላንቱ ጥቃት የተካሄደውም የዩናይትድ ስቴትስ ዲፕሎማቶች የአፍሪካ ቀንድ መልእክተኛ ዴቪድ ስታተርፊልድ እና የአፍሪካ ጉዳይ ረዳት ዋና ጸሐፊ ሞሊፊ ወደዚያው እያመሩ ባሉበት ወቅትና ዋሽንግተን ለወራት የዘለቀው ቀውስ እንዲረግብ ለሽምግልና ጥረት በማድረግ ላይ እያለች መሆኑም ተመልክቷል። በሳዑዲ አረቢያ የሚመራው የአረብ ሀገራቶች ወታደራዊ ጥምረት የሁቲዎች ይዞታ በሆኑ የየመን ዋና ከተማ ሰነአ አካባቢዎች ላይ ባለፈው ሌሊት ከባድ የተባለ የአየር ድብደባ አድርሷል። ጥምረቱ ድብደባውን ያደረሰው ሁቲዎቹ የተባበሩት አረብ ኤሚሬትሶች ውስጥ ትላንት የድሮን ሚሳይል ጥቃት ከፈጸሙ በኋላ ነው። በጥቃቶቹ ሲቪሎችን ጨምሮ የህይወትና የንብረት ውድመት መድረሱም ተገልጿል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ሩሲያ በዩክሬን ወረራ ልትፈጽም እየተዘጋጀ ጅሽ ነው የሚል ስጋት ባለበት በአሁኑ ሰዓት ከዩክሬን ፕሬዝዳንት ጋር ለመነጋገር ወደ ዩክሬን መጓዛቸው ተነገረ። የውጭ ጉዳይ ሚኒስትሩ ዛሬ ማክሰኞ በአጣዳፊ የተዘጋጀው ጉዞ ብሊንከን ከዩክሬን ፕሬዝዳንት ቭላድሚር ዘለንስኪ እና የውጭ ጉዳይ ሚኒስትሩ ዲሚትሪ ኩሊባር ጋር ነገ እረቡ ኪየቭ ውስጥ ተገናኝተው እንዲነጋገሩ በመታቀዱ እንደሆነ አስታውቋል። የሚኒስትሩ መግለጫ ጨምሮ እንዳመላከተው የጉዞው ዓላማ ዩናይትድ ስቴትስ ለዩክሬን ሉዓላዊነትና የግዛት አንድነት መጠበቅ ያላትን ቁርጠኝነት ያሳያል ተብሏል። ብሊንከን ወደ ጀርመን በማቅናትም ከጀርመን የውጭ ጉዳይ ሚኒስትር አናሌና ባሮቦክ ጋር እንደሚገናኙና በሩሲያ ጉዳይ ስላለ ዲፕሎማሲ ጥረትም እንደሚነጋገሩም መግለጫው አመልክቷል። በሌላ ዘገባም የጀርመን ውጭ ጉዳይ ሚኒስትር ሩሲያን እንደሚጎበኙም ተነግሯል። የብሊንከን ጉዞ ባለፈው ሳምንት ውስጥ በሩሲያና ዩናይትድ ስቴትስ ባለስልጣናት መካከል ዩክሬንን አስመልክቶ በጄኔቭ የተካሄደው ስብሰባ ያለምንም ውጤት መጠናቀቁን ተከትሎ መሆኑ ተመልክቷል። አድማጮች ለምሽቱ ያስኩላችሁ አጫጭር ዜናዎች እነዚህ ነበሩ። ከቀሪ የጋቢና ቪኦኤ መሰናዶች ጋር ታምሹ ዘንድ ወደ ስመኝሽ የቆየ እመልሳችኋለሁ።
ጋቢና ኤደንን ለዜናው አመሰግናለሁ። አድማጮች ፕሮግራማችን ባጭር ሞገድ በ25 ሜትር ባንድ በ12040 ኪሎ ሄርዝ በ19 ሜትር ባንድ በ15580 ኪሎ ሄርዝ ይተላለፋል። በተጨማሪም ፕሮግራሞቻችንን በዌብሳይታችንና በማህበራዊ ትስስር ገጾቻችን ላይ በቀጥታ መከታተል ትችላላችሁ። አሁን ወደ ቀዳሚው ዝግጅታችን እናልፋለን። በዓሉን ለምታከብሩ መላው የክርስትና እምነት ተከታዮች እንኳን ለከተራ በዓል በሰላም አደረሳችሁ እንላለን። ወደ ተከታዩ መሰናዷችን እንለፍ። የፕላስቲክ ቀዶ ጥገና ሰዎች ቀድሞ የነበራቸውን ገጽታ የሚመልሱበት፣ የሚገነቡበትና የሚቀይሩበት የሕክምና ዘዴ ሲሆን ገጽታን በተለያዩ አደጋዎች ካጡ በኋላ ለመመለስ የሚደረግ ሕክምናና የውበት ማሻሻያዎችን ያካትታል። በኢትዮጵያ በማደግ ላይ የሚገኘውን ይህን ሕክምና በተመለከተ ኤደን ገረመው በነርቭ ምክንያት እጃቸው ላይ የደረሰውን ጉዳት ታክሞ የዳኑትን አቶ ከድር ሸርሞሎ እንዲሁም የኢትዮጵያ ቀዶ ጥገና ማህበር ፕሬዝዳንትና አዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑትን ዶክተር አታክልቲ ባራኪን አነጋግራለች። ቀጥሎ ይቀርባል።
ነርቬን መስታወቱ ሲወድቅ የሆነበኝና ሶስት አቶ ጌታቶ ነበር። ነርቭ ቆመጣ ነርቭ ሲቆጥ በቃ እዛ ሰምና ዶክተር አትክልቲ የነርቭ ሐኪም ናቸው ተብሎ ጥሩ ሕክምና ነው ያደረጉልኝ። አሁን በጤንነት ይገኛል። አሁን የበት ዳና ነኝ። በጣም
አቶ ከድር ሸርመሎ ናቸው። በዲላ ከተማ ነዋሪ ሲሆኑ የሁለት ልጆች አባት ናቸው። በግራ እጃቸው ላይ የደረሰ ጉዳት ሶስት ጣቶቻቸው ታጥፈው እንደቀሩና የነርቭ ጉዳት እንዳደረሰባቸው ይናገራሉ። ነገር ግን በተደረገላቸው የፕላስቲክ ቀዶ ጥገና ህክምና መዳናቸውንም ነው የሚገልጹት። ይሄ የህክምና መንገድ ታዲያ ከፕላስቲክ ቀዶ ጥገናዎች መካከል አንዱ የሆነው ዘርፍ ነው ለእሳቸው የተፈጸመላቸው። የእሳቸው ቀዶ ጥገና የሰሩትና ኢትዮጵያ ውስጥ ይሄ ቀዶ ጥገና ይስፋፋ ዘንድ የበኩላቸውን እያበረከቱ የሚገኙት የኢትዮጵያ የቀዶ ጥገና ማህበረሰብ ፕሬዝዳንትና የኢትዮጵያ የፕላስቲክ ቀዶ ጥገና ማህበር የቀድሞ ፕሬዝዳንትና የአሁኑ ስራ አስፈጻሚ ኮሚቴ አባል በአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዶክተር አታክልቲ ባራኪ የዛሬ እንግዳዬ ናቸው። አስቀድሜ የጠየኳቸው ስለ ህክምናው እንዲያብራሩልኝ ነው።
በመሰረቱ እንደዚህ ፎርምን ባይዝም ለብዙ ዘመናት ሲሰራ የነበረ የህክምና አይነት ነው። ከሶስት ሺህ ዓመት በፊትም ሰዎች ይህንን ህክምና ይጠቀሙ ነበር እና ለዚህ እንዲያውም ብዙ ጊዜ የሚገለጸው ይጠቀስ አንድ ሰው አለ። ሽውርታ የሚባል ሰውዬ ነው። ህንድ ሀገር ውስጥ በዛ ዘመን ጥፋት ያጠፉ ሰዎች አፍንጫቸውን ይቆረጡ ነበር እና የእነሱን አፍንጫ ከዛው ከሰውነታቸው አካል ውስጡ አፍንጫ ይሰራላቸው ነበር። ከዛም በኋላ እንግዲህ የፎርምም ሳይዝ በአጠቃላይ ባህላዊ ህክምናም ሆነ በኋላም ደግሞ ይህ ደግሞ እንደዚህም ህክምና እያደገ ሲመጣ ፎርም እያያዘ መጥቶ ከዛ በኋላ ግን በሁለቱ ትልልቅ የዓለም ጦርነቶች፣ ሌሎቹም የተከሰቱ ሁኔታዎች ፎርም እንዲይዝ አደረገ እና ምንድን ነው ተርሚኖሎጂውን ስንወስድ ቃሉ ይሄ ቃል ሙሉ በሙሉ ሙያውን አይገልጸውም። ነገር ግን ለመነሻ ያህል ፕላስቲክ ውስጥ አንድንትን ክፍት መስጠት ማለት ስለዚህ በፕላስቲክና ሪኮንስትራክቲቭ ሰርጀሪ የህክምና ሙያ ሁለት ትልልቅ ነገሮችን እናያለን። አንደኛው ቅርጽ ማስጠት ነው። ለአንድ ለጎደለ አካል ወይም ደግሞ ባይጎድልም መሻሻል ያለበት አካል ነው ያንን አካል ቅርጽ መስጠት ነው። ወደ ኖርማል ለእይታ ወደ ለሚያመች ቅርጽ መስጠት ነው። ሁለተኛው ደግሞ የመስራት ችሎታን በተለያየ ምክንያት በምናጣበት ጊዜ ወደ በኋላ ልንመጣ እንችላለን እሱ ላይ ያንን ያጣነውን የመስራት አቅም እንደገና እንዲኖረን እና ተመልሰን ወደ አስደሳች የሆነ አምራች የሆነ ሰው ሆነን እንድናገለግል እንድንኖር የሚያደርግ እነዚህን የያዘ ሰፊ ሙያ ሲሆን አንዳንድ ጊዜም ከሌሎች ሙያዎች ጋር ድንበር ይሽትንም ይቀራል። ከአንገት በላይ ሊቀራ ይችላል። ከማግኒፊሻል ሰርጀሪ ከሚባለው ጋር ሊቀራ ይችላል እና ሰፊ ሙያ ነው። በጥቅም ይሄን ይመስላል።
እንግዲህ አሁን በዓለም አቀፍ ደረጃ ያለው የሕክምና ደረጃ እና በኢትዮጵያ ያለበት ሁኔታ ምን ይመስላል? ያው
ምንድን ነው እንደ ማንኛውም የእድገት ጥያቄ እንደኛ አይነት ሀገሮች ብዙ ጊዜ በብዙ ነገር ወደኋላ ይቀራሉ። አንዱ ወደኋላ የሚቀሩበት ደግሞ የሕክምና አሰጣጥ ደረጃውና ስፋቱ ነው። ስለዚህ ፕላስቲክ ሰርጀሪ የፕላስቲክና ሪኮንስትራክቲቭ ቀዶ ሕክምና ተመሳሳይ የሆነ ተፈንታ አለው እና ለማወዳደር በጣም ያስቸግራል። የሰውን ቁጥር በጣም ብዙ ነው። ለዛ ሙያ የሚያስፈልገው ቀዶ ጠጋኝ ብቻ አይደለም፣ በተጨማሪ ሌሎች ባለሙያዎች የሚገቡበት ትልቅ ዘርፍ ስለሆነ በደንብ ሁሉን አቀፍ የሆነ ሆሊስቲክ የሆነ ስራ መስራት ይቻላል። ውጭ የሚሆንበት ጊዜ ያደግበት ሀገር ላይ የምንሄድበት ጊዜ፣ እኛ ሀገር ላይ ደግሞ እነዚህ ነገሮች ብዙ አይታዩም። ቤት የኛን ሀገር ምንድን ነው ሶስት ምሳሌ መክፈል ይችላል። እንደ ታሪክ የፕላስቲክ ታሪክ ውስጥ ተቀዶ ሕክምና ሶስት ትልልቅ ምዕራፎች አሉ። አንደኛው ምዕራፍ ከ1974 ዓመተ ምህረት በአውሮፓ አቆጣጠር በፊት የነበረው ነው። በዛ ጊዜ ስራዎች ምንም ብዙ ሪከርድ የለም፣ ግን በቀጥታም ባይሆን ቀጥታ ባልሆነው መንገድ አንዳንድ ስራዎች እንደሚሰሩ አመላካች ነገሮችን እናውቃለን። ለምሳሌ በአለት ማዕከል መልቲናሽናል ኢንጆ በነበረበት ጊዜ የስጋ ደዌ ሕክምና ነው የሚሰጡ ሰዎች አብረው በተጓዳኝ የሪሃብሊቴቲቭ ሰርጀሪ የሪኮንስትራክቲቭ ሰርጀሪ ይሰጡ ነበር። በእጅ ላይ፣ በነርቭ ላይ፣ በፊት ላይ፣ በእግር ላይ፣ በቁስሎች ላይ ብዙ ሕክምናቸውን ይሰጡ ነበር። ምክንያቱም ለ90 ዓመት የቆየ ሆስፒታል በመሆኑ ሌሎቹም ሆስፒታሎች እንደዚህ የነበሩ ይመስለኛል። ሌላው ደግሞ በሚሽነሪ የመጡ ሰዎች ተቀላቅለው ያን ሕክምና የሚሰጡ ይመስለኛል። ና ከ1974 በፊት የነበረው ነገር በእውነት እንትን ይፈልጋል፣ ጥናት ይፈልጋል። በደንብ ሪከርዶች ካሉ ለማየት የሚያስችል ምናምን ይመስለኛል። ሰፊ የጥናት ርዕስ ሊሆን ይችላል።
አድማጮች፣ ኤደን ከዶክተር አታክልቲ ባራኪ ጋር የነበራት ቆይታ አላበቃም። ቀጣዩ ክፍል በነገው ምሽት ይቀርባል። ወደ ተከታዩ መሰናዷችን እንለፍ። ህጻናት የትምህርት መማሪያ ጊዜያቸው ደርሶ ወደ ትምህርት ቤት ሲገቡ ወይም ካደጉ በኋላ በህይወታቸው በሚደርስ የተለያዩ ገጠመኞች ምክንያት ትምህርት ቤት መሄድን ሊፈሩና ሊጠሉ ይችላሉ። በተለይ ከፍ እያሉ ሲሄዱ ትምህርት ቤት ውስጥ ሊያጋጥማቸው የሚችል ዝቅተኛ የመሆን ስሜት፣ የአካባቢ መቀየር፣ በወላጅ መሀል የሚደርስ ፍቺ ወይም ሞት ልጆች ትምህርት ቤት መሄድን እንዲጠሉ ሊያደርጋቸው ይችላል። ይህ ሁኔታ ሲያጋጥም ልጆች ፍርሃታቸውን ማሸነፍ እንዲችሉ ምን ማድረግ ይቻላል ስል ወላጆችንና የቤተሰብ አማካሪ አነጋግሬያለሁ። ወደዛው እንለፍ። ፍቅረ ሰላም ጌትነት የ8 ዓመትና የ5 ዓመት ልጆች እናት ናት። አሁን በትምህርታቸው ጎበዝና ታታሪ የሆኑት ልጆቿ ግን ትምህርት ሲጀምሩ ትምህርት ቤት ላለመሄድ በጣም ያስቸግሯት እንደነበር ታስታውሳለች። በተለይ የመጀመሪያ ልጇ
ከ3ኛው ቀን ጀምሮ አልሄድም ማለት ጀመረ። ጠዋት ላይ ገና ከእንቅልፉ ሲነሳ ትምህርት የለም አይደል አልሄድም አይደል ምናምን እያለ ያለቅስ ነበር እና በጣም ያስቸግረን ነበር የመጀመሪያው አካባቢ።
የመጀመሪያ ልጇን ያክል አይሁን እንጂ ሁለተኛ ልጇን በተመሳሳይ ትምህርት ቤት ላለመሄድ ጥረት ታደርግ እንደነበር ፍቅረ ሰላም ትናገራለች። በአብዛኛው ይህን ጥላቻቸውን የሚገልጹትም በማልቀስና ትምህርት ቤት ላለመሄድ የተለያዩ ሰበቦችን በመፍጠር ነበር።
አትሄዱ ይላል፣ እፈራለሁ፣ በቃ ከቤት መውጣት አልፈልግም ይል ነበረ። ግን በዋናነት የምናየው የነበረው ባህሪ እና ወይም ስንጠይቀው ከተመለሰ በኋላ ምን አጋጠመ፣ ምን ሆንክ፣ ምናምን ስንለው ደጋግሞ ያነሳ የነበረው እኛ ቤት የምናደርገው የነበረውን ልምድ የተለየ ኢንቫይሮመንት ስለሆነበት እዚህ ነው መሆን የምፈልገው፣ በዚህ አሻንጉሊቴ ነው መጫወት የምፈልገው ምናምን ነበር የሚለው። ማታ ላይ ሲመጣ እንጠይቀዋለን። ትንሿም እንደዛ ነው፣ ከሱ ጋር መዋል ፈልጋለሁ ምናምን ትላለች። ስለዚህ ቤት ያለውን ነገር እንዲስ ያደርጋሉ፣ ወይም ከኛ ጋር ያለውን ነገር ማለት ነው።
በዩናይትድ ስቴትስ ቴክሳስ ግዛት የጋብቻና የቤተሰብ አማካሪ እንዲሁም ጸሐፊና አሰልጣኝ የሆኑት ዶክተር ሙላቱ በላይነህ እንደሚያስረዱት ይህ አይነቱ በህፃንነት እድሜ ላይ ትምህርት ቤት የመሄድ ፍራቻ ወይም ጥላቻ የሚከሰተው በእንግሊዝኛው ሰፓሬሽን አንዛይቲ ተብሎ በሚጠራው መለየት የሚፈጥረው ጭንቀት ምክንያት ነው።
በማልቀስ ሊገልጡት ይችላሉ። በመታመም ሊገልጡት ይችላሉ። ነጭናጫ በመሆን፣ ትኩረት በማጣት፣ በተለያየ ነገር ሊገልጡት ይችላሉ። በተለይ ህጻናቶች በሆኑበት ላይ መነጫነጭ፣ ማልቀስ፣ ራሱ መደበቅ፣ ወላጆቻቸውን ይዘው አለቅ ማለት እንደሱ አይነት ሊያሳዩ ይችላሉ።
ትምህርት ቤት የመሄድ ጥላቻ ወይም ፍራቻ በህጻናት ላይ ብቻ ሳይሆን በሁሉም የእድሜ ክልል ላይ ባሉ ልጆች ላይ ሊደርስ ይችላል። ለዚህ ምክንያቱ እንደየእድሜያቸውና የአኗኗራቸው ሁኔታ እንደሚለያይ ዶክተር ሙላቱ ያስረዳሉ።
ልጆች የሚተማመኑበት፣ የሚስማማቸው፣ ደህና ጥበቃ የሚሰማቸው፣ የማይጎዳቸው፣ ሰላም የሆነ ቦታ ይፈልጋሉ እና ያንን ምናልባት ያንድ ጸጥታና ደህንነት ጥበቃ ያለበት ቦታ ሲያጡ በተለይ ደግሞ አሁን ባለንበት ሁኔታ የኮቪድ የበሽታ ሁኔታ አለ። ከዛ ደግሞ ወደ ሀገራችን ስንወስደ ደግሞ አሁን ያለው የጦርነት ሁኔታ አለ። ይህ ለልጆች በጣም ኃይለኛ ጭንቀት ነው የሚፈጥርባቸው። ቤታቸው ውስጥ ደግሞ ያለ የእናትና የአባታቸው ቸው ስምምነት አለመኖር፣ ሴፍ ያልሆነ ቦታ መሆን፣ ያ የሚፈጥርባቸው ስሜት። አንዳንዶቹ ደግሞ ትምህርት ቤት ሂደው ከአሁን በፊት የገጠማቸው ጥቃት፣ ስድብ፣ ነቀፌታ ካለ፣ መሸማቀቅ ካለ ወደ ትምህርት ቤት ለመሄድ እና ተመልሶ ለመማር ኃይለኛ ፍርሃት ሊጥልባቸው ይችላል።
ሌላው ለልጆች ትምህርት ቤት መጥላት ምክንያት የሚሆነው ደግሞ በቤተሰብ መሀል የሚደርስ ግጭት ወይም በትምህርት ቤት ውስጥ የሚያጋጥም የዝቅተኝነት ስሜት በስነ ልቦናቸው ላይ የሚያሳድረው ተጽዕኖ እንደሆነ ዶክተር ሙላቱ ጨምረው ያብራራሉ።
ሁሉ ነገር አንተ ትምህርት ስለማትወድረው ስለምጠላ ነው ብቻ ሳይሆን ልጆቻችን ሊታመሙ ይችላሉ። በተለይ የመጨናነቅ፣ የውጥረት፣ የጫና፣ የዲፕሬሽን ይሄ ድባት የሚባለው የአእምሮ ጤንነት፣ የስሜት መረበሽ፣ የጤና መጓደል ሊገጥማቸው ይችላል። እና ዝም ብለን በደፍጣጣው ከማውገዝ እና በደፍጣጣው የሆነ ነገር ከምንላቸው ምንድን ሆነው ሊሆን ይችላል። በተለይ ቅድም የዘርዘርኩላሽ ይሄ የሰላም የተረጋጋ ነገር አለመኖር ስሜታቸውን ሊረብሻቸው እና የተለያየ ፍርሃት አይምሯቸው ከአቅም በላይ ከማሰብ በላይ አልፎ ኃይለኛ ውጥረትና ጭንቀት ውስጥ ሊያስገባቸው ይችላል እና ስለዚህ የጤና መጓደልም ሊሆን ይችላል።
ከዚህም በተጨማሪ በትምህርት ደረጃ ዝቅተኛ መሆንና ከሌሎች ተማሪዎች ጋር አብሮ መሄድ አለመቻልም እንዲሁ ለትምህርት ቤት ጥላቻ አስተዋጽኦ ያደርጋል። በተለይ ወላጆቻቸው ለስራ ወይም ለኑሮ የሚኖሩበትን ቦታ ወይም ሀገር ቀይረው ወደ አዲስ ቦታ ሲሄዱ ይህ አይነቱ ችግር ጎልቶ ሊታይ ይችላል።
ከአንድ ሰፈር ወደ ሌላ ሰፈር፣ ከአንድ ከተማ ወደ ሌላ ከተማ፣ ከአንድ ሀገር ወደ ሌላ ሀገር ቦታ ሲቀይሩ ባለው ሽግግር ልጆች ለተለያየ ነገር ተጋላጭ ሊሆን ይችላሉ። አንደኛ ለማንነት ቀውስ ተጋላጭ ሊሆን ይችላሉ። ለተለያየ ድባቴ፣ ለዲፕሬሽን አልፈው ሊሰጡ ይችላሉ። ለተለያየ ከቁጥጥር ውጭ ለሆነ ጭንቀት አልፈው ሊሰጡ፣ ለአንዛይቲ አልፈው ሊሰጡ ይችላሉ። አንዳንዶቹ በጣም ሲሪየስም ከሆነ ደግሞ ሱሳይዳል ራሳቸውን ለማጥፋትም አልፈው ለመሰጠት፣ ምክንያቱም ብዙ ነገር ባዶ ሊሆንባቸው ተስፋ መቁረጥ የእኛ ሀገር ሰው ደግሞ ያው ከበላን ከጠጣን ልጅ ማሳደግ እንደሱ ብቻ መስሎ ስለሚታየን ጠገበ ልንል እንችላለን፣ አንደርስታንድ ላናረጋቸው እንችላለን። እና ስለዚህ ወላጆች እንደዚህ አይነት እርምጃ ሲወሰድ ልጆችን አንደርስታንድ ማድረግ፣ ሁኔታቸው ማየት፣ ትኩረት ማድረግ ጥሩ ነው ላል
ልጆቻቸው ትምህርት ቤት መሄድ የሚያስቸግሯቸው ብዙ ወላጆች ታዲያ በቁጣና በቅጣት ልጆችን ወደ ትምህርት ቤት እንዲሄዱ ለማድረግ ይሞክራሉ። ይህ አይነቱ አካሄድ ግን በተቃራኒው ልጆች እንዲርቁና ሌላ መደበቂያ እንዲፈልጉ እንደሚያደርጋቸው የሚያስረዱት ዶክተር ሙላቱ መፍትሄው ለልጆች ጊዜ መስጠትና መነጋገር መሆኑን ያሰምሩበታል።
ያልተለመደ ነገር ሲያሳዩ ያን ያልተለመደ ነገር እየተቆጡ ምናምን ደግሞ ዛሬ እንዲውላል ደግሞ እንዲውላል እያሉ እየቆጡ ሌላ ጫና ከመጨመር ይልቅ ምንድን ነው ሰሞኑ ጥሩ አይደለም ምንድን ነው የማየው ብሎ ያንን ተከታትሎ ልጆችን በተቻለ መጠን ልዩ ትኩረት ጊዜ መስጠትና በተረጋጋና በፍቅር ከእነሱ ጋር መነጋገር መግባባት ጥሩ ነው። ልጆች ፍቅር ነው የሚፈልጉት። እንደገና መጮህ ቆጡኛል የሚል ሌላ ፍርሃት መጨመርና እነዚህ ልጆች የበለጠ ቤታቸውንም እንዲጠሉ እንዲፈሩ፣ ብሎም ሌላ መደበቂያ እየፈለጉ ልጆቻችን ሳንፈልግ በገዛ እጃችን እንድናጣቸው ሊያደርጋን ስለሚችል ጥሩ አድማጭ መሆን ያስፈልጋል።
ዶክተር ሙላቱ አክለው ልጆች አብዛኛውን ጊዜያቸውን የሚያሳልፉት በትምህርት ቤት እንደመሆኑ መጠን ከትምህርት ቤታቸውና ከመምህራኖቻቸው ጋር የቅርብ ግንኙነት መፍጠርም ልጆችን ለመርዳትና ለማገዝ ቁልፍ መሰረት ነው ይላሉ።
ወላጆች ከልጆቻቸው አስተማሪ፣ ከልጆቻቸው ጓደኛ፣ ከልጆቻቸው ጓደኛ ቤተሰብ ጋር በተቻለ መጠን ግንኙነቱ፣ ምክንያቱም ልጆቻቸው በእነዚህ ሁሉ ነው የሚቀረጹት እና ልጆችን የሚቀርጿቸው ልጆቻችን የሚቀርጿቸው በዙሪያችን ያሉትን በተቻለ መጠን አቅም በፈቀደና ጊዜ እየበጀቱ ጓደኝነቱን ወዳጅነቱ መፍጠርና መልካም ግንኙነት መፍጠሩ ልጆቻችን የበለጠ እንድንረዳቸውና መረዳት ብቻ ሳይሆን በሚያስፈልግ ነገር በሚያስፈልግ ጊዜ እንድንረዳቸው ይረዳናል ብዬ አስባለሁ።
ፍቅረ ሰላምም ልጆቿ ትምህርት ቤታቸውን እንዲለምዱና እንዲወዱ ማድረግ የቻለችው በየቀኑ የሚያስጨንቃቸውንና የሚረብሻቸውን እንዲያካፍሉ በግልጽ በማናገርና ከትምህርት ቤታቸውና ከመምህራኖቻቸው ጋር በመነጋገር ነበር። ይህን በማድረጓ ልጆቿ ዛሬ ትምህርት ቤታቸውን ከመውደዳቸው በላይ ከጓደኞቻቸው ተግባቢና ውጤታማ መሆን ችለዋል። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ዋሽንግተን ዲሲ። Thank you. በእስራኤል ሰሜናዊ ክፍል የሚገኘው ሚግዳል ከተማ ከኢየሱስ ክርስቶስ ተከታዮች መካከል አንዷ የሆነችው መግደላይት ማርያም የትውልድ ስፍራ መሆኑ ይነገራል። ከገሊላ ባህር አቅራቢያ በሚገኘው በዚህ ስፍራ የእስራኤል ባለስልጣናት እንቅስቃሴ በዛበትን ጎዳና ማስፋት ይፈልጋል። ይህን ከማድረጋቸው በፊት ግን በስፍራው አንዳች ታሪካዊ ርባና ያለው ነገር አለመገኘቱን ቀድሞ ማረጋገጥ አለባቸው። ይሁን እንጂ አንድ የብዙ ሰዎችን ትኩረት የሰረቀ ነገር ተገኝቷል። የሮኪሮስን ዘገባ ሀብታሙ ስዩም ያሰማናል።
ከአስር ዓመታት በፊት በሐዋርያት ወንጌል ላይ ተጠቀሰችው የኢየሱስ ክርስቶስ ተከታይ መግደላዊት ማርያም የትውልድ ስፍራ እንደሆነ በሚነገርለት ጥንታዊው የሚግዳል ከተማ የቀደምት ታሪክ አጥኚዎች የእብነበረድ ወለል ያለው በባለቀለም ስዕሎች ያጌጠ ጥንታዊ ቤተ መቅደስ በቁፋሮ አግኝተዋል። አሁን ደግሞ ወከባ ከማያጣው አውራ ጎዳና በሌላ ገጽ ላይ ሌላ ቤተ መቅደስ አግኝተዋል። ኢየሱስ ክርስቶስ በምድር በኖረበት ዘመን እንደታነጹ የሚነገርላቸው ሁለት ቤተ መቅደሶች በአንድ ስፍራ ሲገኙ ይሄ መጀመሪያ ጊዜ ነው። ዲና ቤሰሎም ጎርኒ ከሃይፋ ዩኒቨርሲቲ የመጡ የቁፋሮ ሂደቱን የመሩ ባለሙያ ናቸው።
We are exposing a huge neighborhood dated to the first century AD.
እድሜው እስከ መጀመሪያው ክፍለ ዘመን ኢየሱስ ክርስቶስና ማርያም መግደላዊት እስከነበሩበት ዘመን የሚመዘዝ ሰፊ መንደር ዳግም ለእይታ እንዲበቃ አድርገናል። ቤተ መቅደሱ በኢየሩሳሌም ውስጥ ግልጋሎት ይሰጥ ነበር። የጊዜ ሰሌዳው በጣም ግልጽና እቅጩን የተቀመጠ ነው። ከዚያን ጊዜ በፊትም ሆነ በኋላ ስለሆነው የሚነግረን ምንም ሌላ ማስረጃ የለንም። እጅግ ጠቃሚና አስደሳች የቁፋሮ ዘመቻ ነበር።
በወቅቱ የአይሁዳውያን የጸሎትና የመስዋዕትነት ስነስርዓት ይከውን የነበረው በኢየሩሳሌም በሚገኘው ቤተ መቅደስ ነበረ። በሚግዳል ከተማ በቁፋሮ እንደተገኙት አይነቱ ሁለቱ ቤተ መቅደሶች ለሕዝባዊ ስብሰባና ለቅዱስ መጽሐፍ ጥናት አገልግሎት የሚውሉ ነበሩ። ዲና አቢሴሎም በድጋሚ
We are standing on a synagogue 2000 years ago. Unbelievable. It gave a lot.
2000 ዓመት ካስቆጠረ ቤተ መቅደስ አጠገብ ቆመናል። የማይታመን ነው። ብዙ መረጃዎች ይሰጠናል። በዚህ ይኖሩ የነበሩ አይሁዶች ከቤተ መቅደሱና ከኢየሩሳሌም ጋር ስላላቸው ግንኙነት ያሳውቀናል። ልዩና ውብ የሆነው ድንጋይ ራሱ ከኢየሩሳሌም ቤተ መቅደስ በዚህ በገሊላ ለሚኖሩ የአይሁድ ማህበረሰቦች ሲባል የመጣ ነው።
ይሄ ጥናት ስፍራ ሰፊና መላውን ጥንታዊ የማግዳላ ከተማን የሚያካልል ነው። ቁፋሮውን በጥንቃቄ ለማከናወን ተመራማሪዎች በርከት ያሉ ሰራተኞች አስፈልገዋቸዋል። እነዚህ ሰራተኞች በሙሉ በልዩ ፍቃድ ከምዕራብ ፍልስጤም የመጡ ናቸው። ከእነሱ መካከል አንዱ ከማል ሳማይሶ ነው። ፈጣሪ ይመስገን፣ በዚህ ያለው ስራ ጥሩ ነው። ሰራተኞችም ስራም አለ። ስፍራው ደግሞ በጣም ያምራል። እንዴት ስራው እንደምናከናውን አስተምረውናል። እኛም ስራውን ወድነዋል ያለው ከማል። በእስራኤል ሕግ መሰረት ማናቸውም ግንባታዎች ከመደረጋቸው በፊት የአርኪኦሎጂ ጥናት በስፍራው ሊደረግ ይገባል። በርካታ ጠቃሚ ታሪካዊ ስፍራዎች የተገኙት እንዲህ ባለው ድንገተኛ አሰሳ ነው። በዚህ ስፍራ ላይ በቁፋሮ ስራ ላይ የተሰማሩት የታሪክ ተመራማሪዎች ግኝታቸው በተገቢው ሁኔታ እንደሚያዝ ተስፋ ያደርጋሉ። ይሁዳ ገብሪን አንዱ ናቸው። በእስራኤል አውራ ጎዳና ድርጅትና የቅርስ ባለስልጣን ዘንድ ማወላወል ተፈጥሯል። አሁን ምን እናድርግ? ወደፊት እንግፋ? በዚህ ጠቃሚ ታሪካዊ ስፍራ የሚደረግን ስራ ማስቆም እንደማይቻል አውራ ጎዳናውን በተመለከተ የያዘውን እቅድም እንዲቀይር መንግስትን ለማሳመን ጥረት እያደረግን ነው ያሉት እሳቸው። ትርክቶችና የእምነት መዛግብት ኢየሱስ ክርስቶስ በዚህ ስፍራ ላይ አስተምረዋል ቢሉም የቁፋሮ ባለሙያዎች ግን እስካሁን በቀጥታ ይህንን የሚገልጽ ማስረጃ አላገኙም። የመጽሐፍ ቅዱስ ታሪክ አጥኚዎች መግደላዊት ማርያም ይህንን ቤተ መቅደስ ልትጎበኝ የምትችልበት የታሪክ አጋጣሚም ተፈጥረዋል ብለው ያምናሉ።
ለምሽቱ ያዝናችሁ ዝግጅቶች ተጠናቀቁ። አብረናችሁ አመሸነው ዋና አዘጋጅ ሰለሞን አባተ፣ አቀናባሪ ኤልያስ አስማረና እኔም ሳስተናግዳችሁ የቆየሁት ስመኝሽ የቆየ ነበርን። በፕሮግራማችን ላይ ያላችሁን አስተያየቶች በፌስቡክ እና በትዊተር ገጻችን @voaamharic ላይ ልታደርሱ ትችላላችሁ። ነገ በተመሳሳይ ሰዓት ከሌሎች ፕሮግራሞች ጋር እንጠብቃችኋለን። የነገ ሰው ይበለን። መልካም ምሽት።
No, we're here, 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 we're here,